ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 5 ቀን 162 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 5 ቀን 2012 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ለራስ አያውቅ ሰው አይጠይቅ በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን።
ታሪክ በመስረቅ ታሪክ በመግደል ወያኔን የሚወዳደረው የለም። በቀደም ዕለት ጠቅላይ ሚኒስትራችን የነበሩት ታምራት ላይ ነው ታሪክ ሊሰርቁ ሊሽቀዳደሙ ሁለተኛዎቹ የኢሃፓ ወራሾች እኛንን ብለው ነበር። የሰማይታቱ አጥንት ግን ይሄን ሲሰማ በየጉርጓዱ ባፈረ ተሽማቀቀ። ዛሬ ደግሞ የኢትዮጵያ ታሪክ ከፍተኛ ገዳይ የሆኑት ጠቅላይ ሚኒስትራችን መለስ ዜናዊ በከስኩ ባሉበት አፋቸው የጀግኖች አባቶቻችንን ታሪክ ሊሰርቁ ታሪክ ሊያበክሱ ሁለተኛዎቹ ያሉላ ልጆች እኛ ነን አሉ። የታሪካዊ ጀግኖች አባቶቻችን አጥንት ግን ይህን ሲሰማ በየጉርጓዱ በአፍረት ተሸማቀቀ።
የ2002 ዓመተ ምህረት የወያኔ የምርጫ ድራማ ከመካሄዱ ቀደም ብሎ በአሜሪካ መዲና በዋሽንግተን ዲሲ 15 ድርጅቶች የተሳተፉበት የተቃዋሚዎች ህብረት ተመስርቶ ነበር። በወቅቱ ደስታቸውን ከገለጹት አንዱ ሎሬት ጸጋዬ ገብረ መድህን ካደረጉት ሰፋ ያለ ንግግር የወያኔን ማንነት የገለጹበትን እናሰማለን። የወያኔ ቡችሎች የነበሩት ኦህዴድና ጥራዝ ነጠቁ ኮሎኔል እርኩስ ተግባርን እንደ መስታወት የሚያሳይ ነው። በማስከተልም
ኢሃፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው ዴሞክራሲ ለጭቁኑ አለገደ በማለቱና የባዳንን ቁጥጥር በመቃወሙ ነው። ኢሃፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይም ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ከሱዳን ከሊቢያ ከአሜሪካ ከእንግሊዝ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው አቋማቸው ሀገር ሲጎዳ ባየበት ጊዜ ነው።
በተከታታይ በኢሃፓ ተዘጋጅቶ ከቀረበው ማን ያውራ የነበረ ክፍል 11 ኢሃፓና ሀቀኛ ታሪኩ በሚል ርዕስ የቀረበ ነው። በመጨረሻም ጋሪ ወደፊት ፈረስ ወደኋላ ፖለቲካ በሚል ርዕስ የቀረበውን አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና ሰዓታት በተደረጉ 2650 የላቦራቶሪ ምርመራዎች ሁለት በትግራይና በሶማሌ አካባቢዎች ነዋሪ የሆኑ ኢትዮጵያውያን በኮሮና ቫይረስ መያዛቸው ተረጋግጧል። ሁለቱም የውጭ ጉዞ ታሪክ የነበራቸው መሆኑ የተገለጸ ሲሆን ጠቅላላ ቁጥሩ 263 መድረሱ ተነግሯል። እስከ ማክሰኞ ግንቦት 4 ቀን ድረስ በበሽታው ተይዘዋል ከተባሉት 261 ሰዎች መካከል 91 ከ15 እስከ 24 ዓመት፣ 75 ከ25 እስከ 34፣ 43 ከ35 እስከ 34፣ 26 ከ45 እስከ 49፣ 18 ከ60 ዓመት በላይ የሆነ እድሜ ክልል ውስጥ መሆናቸው ሲታወቅ፣ አንዱ ከ5 ዓመት በታች የሆነ ህፃንና 7ቱ ደግሞ ከ5 እስከ 14 ዓመት የሆኑ ታዳጊዎች እንደሆኑ ተገልጿል። ከኮሮና ቫይረስ አዋጅ ጋር ተያይዞ በአዲስ አበባ ከተማ ፖሊስ የፊት መሸፈኛ አላደረጋችሁም በማለት በአንድ ቀን ብቻ ቁጥራቸው ከ1300 በላይ የሆኑ ነዋሪዎችን ያሰሩ መሆኑ ታውቋል። ድርጊቱ በርካታ ሰዎች የተቃወሙ ሲሆን የሰብአዊ መብት ኮሚሽንም ያፍና ፍንጫ መከላከያ ያላደረጉም በማለት በጎዳና ላይ ሰዎችን ማሰር ከህግ ውጭና የዘፈቀደ እርምጃ ስለሆነ በአስቸኳይ ሊቆም ይገባዋል ብሏል። የታሰሩትም እንዲፈቱ ጠይቋል። ከመጋቢት መጨረሻ ጀምሮ እስከ ግንቦት 4 በኮሮና ቫይረስ ምክንያት 11800 ኢትዮጵያውያን ከጎረቤት አገሮችና ከመካከለኛው ምስራቅ የተመለሱ መሆናቸውን የዓለም አቀፍ የስደተኞች ድርጅት አስታውቋል። አብዛኛዎቹ ስደተኞች የሚኖሩባቸው አገሮች አስገድደዋቸው የተመለሱ ሲሆን የመጡትም ከሳውዲ አረቢያ፣ ከሱዳን፣ ከጅቡቲ፣ ከሶማሊያና ከኬንያ መሆኑን ወደ ኢትዮጵያ ሲገቡ ሁሉም በለይቶ ማቆያ ውስጥ ለተወሰነ ጊዜ እንዲቆዩ የተደረጉ መሆናቸውም ተገልጿል። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ ልዩ ስሙ አሲራ በተባለ አካባቢ ሰፍሮ የሚገኘውን የሱዳን ጦር ረቡዕ ሚያዝያ 5 ቀን በአካባቢው በነበሩ የአማራ ልዩ ኃይልና ሚሊሻዎች ላይ ተኩስ የከፈተ መሆኑ ታውቋል። ከሁለቱም በኩል የደረሰው ጉዳት ምን ያህል እንደሆነ እስካሁን የተገኘ መረጃ የለም። ከመጋቢት 25 2012 ዓ.ም ጀምሮ ይኸው የሱዳን ጦር ወሰን ጥሶ የኢትዮጵያን ግዛት መውረሩ በተደጋጋሚ የተነገረ ሲሆን ጦሩ በሰፈረባቸው የኢትዮጵያ ግዛቶች የልማት ሥራ የሚያከናውኑ ዜጎች አገዛዙ ወታደር ልኮ እንዲያስወጣ ሲወተውቱ መቆየታቸው ይታወቃል። ሱዳን ጦር የአርሶ አደሮችን ከብቶች ዘርፎ መውሰዱ፣ ማሳ ማቃጠሉና እንዲሁም በማን አለብኝነት አፍኖ የወሰዳቸው ዜጎች እስካሁን አለመለቀቃቸውን የሚጠቅሱ ዘገባዎች በተደጋጋሚ ማሰማታችን ይታወሳል። አገዛዙ በሁለቱ አገሮች መካከል የወሰን አካላይ አካል ተቋቁሟል የሚል መግለጫ ከመስጠት በስተቀር ወራሪውን ኃይል ለማስወጣት የወሰደው እርምጃ አለመኖሩ ይታወቃል። ከሁለት ዓመት በፊት ከቀለም ወለጋ በአማራነታቸው ብቻ ተባረው አብዛኛዎቹ በሰሜን ወሎና በከፊል ደቡብ ወሎ ዞን የተፈሩት ተፈናቃዮች እኩሉ በስማቸው ገንዘብ ከመመዝበርና ሌሎቹ ደግሞ ችግራቸውን ለፖለቲካ ፍጆታ ከመዋል በስተቀር የተሟላ መጠለያ እንኳን ሳያገኙ 3 ዓመታቸው መምጣቱን በመግለጽ ሁኔታቸውን ህዝብ እንዲረዳላቸው ስሞታ ማቅረባቸውን ከስፍራው ከደረሰን መረጃ መረዳት ይችላል። የአባይን ግድብ አስመልክቶ ኢትዮጵያ ገጽን ያልጨመረ የከፍል ስምምነት ከሱዳን ጋር ለመፈራረም ያቀረበችውን የስምምነት ሐሳብ ሱዳን ውድቅ ያደረገችው መሆኗን የሱዳን የመስኖ ሚኒስቴር ማክሰኞ ግንቦት 4 ባወጣው መግለጫ ገልጿል። የመስኖ ሚኒስቴር መግለጫ ጨምሮ እንዳብራራው ለመጀመሪያ ደረጃ የከፍል ስምምነት ለማድረግ በቴክኒክና በህግ ደረጃ እንዲሁም በማስተባበር ዘዴዎች፣ በመረጃ ልውውጦች፣ በግድቡ ደህንነት፣ በአካባቢው ላይ የሚያስከትለው ሁኔታ ላይ ዝርዝር ስምምነት ማድረግን ይጠይቃል ብሏል። በሚቀጥለው ክረምት ግድቡ ውሃ ለመሙላት ከመጀመሩ በፊት የግብጽ፣ የሱዳንና የኢትዮጵያ ሶስትዮሽ ውይይት መጀመር እንዳለበት የሱዳን ባለስልጣኖች የኢትዮጵያ አቻዎቻቸው ማስተዋወቃቸውን መግለጫው አስታውቋል። የሱዳን ባለስልጣኖች ለኢትዮጵያ አቻዎቻቸው አስተዋውቀዋል። የኢትዮጵያ የውሃ የመስኖ ኃይል ማመንጫ ባለስልጣኖች ማክሰኞ በሰጡት መግለጫ በመጪው ሐምሌ ወር ግድቡን ውሃ መሙላት እንደሚጀመርና በአሜሪካ የሚደረገውም ድርድር እንደማይቀጥል ተናግረዋል። ሜዲካል ላይፍ ሳይንስ የተባለው ተቋም ግንቦት 5 በድረገጹ ባሰፈረው ዘገባ ባንበጣ መንጋ ጥቃት ምክንያት ኢትዮጵያን ጨምሮ በሌሎች የምስራቅ አፍሪካ ሀገሮች የሚኖሩ በሚሊዮን የሚቆጠሩ ዜጎች በረሃብና በምግብ እጥረት አደጋ ውስጥ የወደቁ መሆናቸውን ገልጿል። በአሁን ወቅት ወደ አካባቢው መድረስ ያለባቸው አንበጣ መከላከያ ኬሚካሎች የኮሮና ቫይረስ ባስከተለው ችግር ምክንያት በወቅቱ ደርሱ ባለመቻላቸው በኢትዮጵያ፣ በኬንያ፣ በሶማሊያ፣ በደቡብ ሱዳን፣ በኡጋንዳና በታንዛኒያ የሚገኙ ከ20 ሚሊዮን በላይ ዜጎች የምግብ እጥረት ያጋጠማቸው መሆኑን ዘገባው ጠቅሷል። በምስራቅ አፍሪካ በመጋቢትና በሚያዝያ ወራት በዘነበው ዝናብ ምክንያት መጠኑ ከፍተኛ የሆነ አንበጣ መንጋ መፈልፈሉን የሳይንስ ታዋቂዎች ማስተዋወቃቸውን ዘገባው ገልጾ እስከ ሰኔ መጀመሪያ ድረስ በተለይ በኢትዮጵያና በሶማሊያ የሚስፋፋ መሆኑንና ወደ ኤርትራ እና ሱዳንም ሊሻገር እንደሚችል ጠቁመዋል ብሏል። በርካታ የምስራቅ አፍሪካ ሀገሮች ያንበጣውን መንጋ ለመቋቋም ዝግጅት እንደሚያጥራቸው የተገለጸ ሲሆን አዲስ የሚፈለፈለው ያንበጣ መንጋ የበለጠ አውዳሚ መሆኑን አውቀው ፈጣን እርምጃዎች እንዲወሰዱ ያሳስባል። አርማጆቻችን ለዛሬ ያለን ዜና በዚሁ ይተካለላል። ለራሱ አያውቅ ሰው አይጠይቅ አምባገነኖች ከኛም በላይ አዋቂ የለም ባይናቸው ዘረኞች ደግሞ መለያቸው መደናቆራቸው ነው እነ በቀለ ገርባን እስራኤል ጋቢሳን ባለሜንጫውን ወዘተ እየሰማ ቢያዝን አይፈረድበትም ጽንፈኞቹ አሁንም የወያኔ ተገዢ ናቸው አንጎላቸውን ሰብእናቸውን ያስረከቡ መዘውራይኖች ሁሉም መድረክ ይዘው አለው አለን ቢሉም እምንትና ገለባዎች ናቸው ዛሬ የፖለቲካ መድረኩን ይዘው እንደ ወፍ የሚንጫጩት በሞላ ለደቱ ወዲ ገርባ ብርሃኑ ነጋ ወዘተ ህዝብን በመካድ ክብረ ወሰን የያዙ ይሉኝታቢሶች ናቸው የኮሎኔሉ ልዩ መጋጃዎች ማፈሪያ አንጃዎች ከንቱና ደካማ ዜጎች ሰው ቢጠይቁ የሚበጀው የሽግግር ሂደት ተነግሯቸው ነበር ግና አይጠይቁም ሲነገሩም አይሰሙም የተከለሰና የተተኮሰ ጥይትን ዳግም ሊተኩሱ የሚጥሩና ችግራቸውን የሚያባብሱ ናቸው ጠላትን ሳንሸፋፍን ጠላት ብለን ስናወግዝ ተሳደባላችሁ የሚሉናሉ ተሳስተዋል ቅጽሎቹ ስድብ ሳይሆኑ ፖለቲካቸውን አቋማቸውን ገላጮች ናቸው አድሃሪ ባንዳ ቡችላ ቡከን ወዘተ ገላጭ እንጂ ስድብ አይደሉም ዛሬ የሚተረማመሱትን ሁሉ ከሃዲ ባንዳ አንጃ ብንል ዋና ማንነታቸውን መግለጻችን እንጂ ሌላ አይደለም ለነገሩ እነዚህ ወራዳዎች ሁሉ ስድብ ሲያንሳቸው ነው አገርና ህዝብን ካደ ለምንስ አይሰደብ እኛ ግን ፖለቲካዊ ማንነትን ነው ስንገልጽ የቆየነው ባንዳ አርበኛ ነኝ ሊል ሲከጅል ባንዳ ብለን ተሽ ብንል ጥፋት የለውም ጥይት ሲሰማ የሚፈረጥጣውን ቡከን ኮማንደር ሲሉት አይሆንም ብንል የሚገባ ነው የኢትዮጵያ ህዝብ ብቻኛ አለኝታነን ብለው የሚንጣጡትን ውሸታምነት ብናጋለጥም ተገቢና ግዳጃችን ነው በአሁኑ ጊዜ በህዝባዊ የሽግግር ሂደት መፈክር ላይ በየአቅጣጫው ተነስተዋል ኮሎኔሉ በደፋር ጥራዝ ነጠቅነቱ የሱ ዘረኛ አምባገነናዊ መንገድ በጥብጥ እያመጣ መሆኑን ክዶ ሁሉን የሚያሳትፍ የሽግግር ሂደት በጥብጥ ያመጣል ብሎ በድፍረት ተናግሯል። አጫፋሪዎቹ እነ ኢዜማና አንጃግራንጃም አቋሙን ደግፈውለታል። ውሻ ለጌታው ይጮሃል ተብሎ የለ። ካዲዎቹ ደግሞ ጮሌ የሆኑ መስሏቸው የወያኔን ትልም ከግብ ለማድረስ የሽግግር ደጋፊ መስለው ሐቀኛ ሽግግርን ሰልበው ዋጋ ለማሳጣት እየጣሩ ናቸው። ወያኔ የነገሮች ቅጣም ባር ጠፍቶት የድሮ የተንኮል ችሎታው ሁሉ ደብዝዞበት አሁንም አማራውን ማውገዝና መጣላትን ተያይዞታል። የደንባራ ፖለቲካ ስፋትም ማረጀ መለሰም ሞተ ስዩም አባይ ሌሎችም እየተደናቆሩ አሉ በረከትም በሌብነት የቀልድ 6 አመት ተፈረደበት ወዘተ የትግራይን ህዝብ ሊታደጉ የሚፈልጉ የትግራይ ተወላጆች ሁሉ የጃጃውን ወያኔ ወደ ታሪክ ትቢያ የመወርወርና ከኢትዮጵያ ኃይሎች ጋር የማበር ግዴታና ኃላፊነት አለባቸው በሰሞኑ የዘረኞቹ ጎራ ጫጫታ አብዝቷል ከመስከረም 30 በኋላ ህጋዊነት የለህም የሚሉ ኮሎኔሉ ላይ መተውበታል ያው ክርክራቸውና ጨቀጨቃቸው በወያኔ ህገ መንግስት ዙሪያ ነው እኛ ግን ይህ ሰነድ ራሱ ጸረ ኢትዮጵያ ነውና የሽግግር ሂደት የሱን መሰረዝ ይጠይቃል ባይነን በወያኔ ድንጋጌ ስርና ዙሪያ ለውጥን መፈለግ ከንቱ መሆኑን ቀደምም ተናግረናል በቅድሚያ ይህን ሰነድና የወያኔን አዋጆች መሰረዝ መሻር የግድ ነው ሽግግር በቀደመው ስርዓት መቃብር ላይ ይገነባል እንጂ የነበረውን አስቀጥሎ እውን ሊሆን የሚችል አይደለም እንደሚጠበቀው ቀደምም ለወያኔ አድረው የነበሩት ዛሬ ኢዜማ የተባሉት ሆኑ እነ ልደቱ ክህደቱ አንጃዎች የኮሎኔሉን አቋም ደግፈው ሌሎችን ቢያወግዙ ቢያጥላሉ የሚገርም አይደለም እድሜ ለወረሽኝ ያጋደላቸው የነበረው ምርጫ ተብየው ጉድ ተላልፏል ግን ወዴት ነገ መልስ የላቸው ሹሙ ኮሎኔል የሚፈልገው በቁጥጥሩ ስር ምርጫ ተደርጎ እንደመለስ የበላይ ብቸኛ ገዢ እንዲሆን ነው ትንግርታለኝ ብሎ ከቃዠ ቆይቷል አጋሮቹ የነበሩት ደግሞ እዚህ ያደረስን እኛንን ብለው ይፈታተኑታል ለያጣቃቸው ጀምሯል ግን ህብረተሰባዊ መሰረታቸው የሁሉም የፋሳ ነው የተባበረ የህዝብ ትግል እውን ቢሆን ሊያስወግዳቸው የሚችል ነው ግና የህዝብ ጎራ ተከፋፍሏል አገር ወዳዶችን አዳክመዋል ህዝብም ንቃቱን አስረክቦ ወንበድበድ ማለቱን አልተወም ኮሎኔሉና አገዛዙን ጣላት ብሎ መደራጀት መታገል ይጠበቅበታል እርቅና እጅ መስጠት ሳይሆን መሆን ባሉን ባይ ማህይሞች መድረጉን አጣበው ወጀንበር እየነዙናቸው እነዚህን ክርስቲያኖች ማሰገዱ የግድ ነው ወያኔም ኮሎኔሉም ድንፋታ ዛቻ ሲያበዙ ትርጉሙ ተጨንቀው ተጠበው እንዳሉ ተቋሚ ነው ከቀውሱ መውጫውን የሽግግርን አማራጭ እንብኝ ስላሉ እየፈለጉ ያሉት የአምባገነንነት አማራጭ የሚሰራ አይደለምና ቀቢጸ ተስፋ መጥቶባቸዋል የመጣ ያለው የወረርሽኝ ቀውስ ደግሞ ችግራቸውን የሚያባብስ ነው ኮሮናን እንታገላለን በሚል ህዝብን ሊዘርፉ የለየላቸው ቦጫቂዎችን አስተማርተዋል በኤድስ ሽፋን ገንዘባቸውን ለአቴብ ጎላ እንዳስረከቡት ሁሉ ዛሬም ወረርሽኝ መከላከል በሚል ለኮሎኔሉና ዘረኞቹ አማራን ግደሉ ብለው የሚያዋጡ ተምቾች እየታዩ ናቸው በዚህ መጃጃል ከምባር ቀደም ሆነው የተገኙት ደግሞ ለአማራው ጥብቅና ቆመናል ባይብሎች መሆናቸው የገጠመን ችግር ገላጭ ነው እነዚህንም ማጋለጥና ማግለል ለትግሉ በጣም ጠቃሚ ይሆናል በመሆኑም ከአገዛዙ ጋር ገጥመው ትግሉን ሊያደናቅፉ የሚጠሩትን ሁሉ ጭምብላቸውን ነጥቆ ማንነታቸውን ማጋለጥ ያስፈልጋል በስማቸው የጠራናቸው ለዚህ ነው መጪው ጊዜ የበለጠ ቀውስን አብሳሪ እንጂ ሌላ አይሆንም የኮሎኔሉ የሱልጣን ጥም አገርን ለአደጋ ይበልጥ ያጋልጣል የባዕዳን ሚናም እየከበደ መጥቷልና አገራችን የተደቀነባት አደጋ ጨምሯል ህዝብም አሁንም ንቃቱና ጽናቱ አጠያቂ እንደሆነው ነውና ህብረት ማድረግ አቅቶታልና ለጎጠኝነትና ወዳደርነት ሰለባ ሆኗልና ቀውሳችን ተጠናክሯል ለኢትዮጵያ መደረግ ያለበት ትግል ፈርጀ ብዙ ነው ለዚህም ዝግጁና ብቁ ሆነን መገኘት ግዳጃችን ነው ኢትዮጵያዊነት ያቸንፋል ድል ለኢትዮጵያ ህዝብ አገር አድን ትግል Bye.
አድማጮቻችን በማስከተል የኢትዮጵያ ተቃዋሚ ኃይሎች ህብረት መሰረትን ያሉ ጊዜ ሎሬት ጸጋዬ ገብረመድህን የደስታ መግለጫቸውን ካሰሙበት ቀንጨብ አድርገን እናቀርብላችኋለን።
ወያኔ ከሌብነት ሞያ በስተቀር አንዳችም ሌላ ብቃቱን ያስመሰከረበት ታሪክ የለውም። የህዝብ ጤና መስረቅ፣ ነጻነቱን መስረቅ፣ ሃይማኖቱን፣ ንብረቱን፣ ስነ ልቦናውን፣ መሬቱን፣ ባንኩን፣ ስርዓተ ትምህርቱን፣ ህይወቱን መስረቅ ብቻ ነው ብቃቱን እና ችሎታውን ያስመሰከረበት ሞያ። ጠቅላይ ሚኒስትራችን ወያኔ በስልጣን ላይ እስካለና እኔ በህይወት እስካለሁ ድረስ የመሬት ነገር የሞተ ነው ሲሉ መሬት ላራሹን አፍርሼ ከገበሬው ነጥቄ ከበረሃ የመጣሁበትን ዋና ጉዳይ ነውና መሬትን ለአዲሱ ፊውዳል ለወያኔ ብቻ አውጃለሁ ማለታቸው ነው። ወልቃይት ጠገዴን፣ ሰቲት ሁመራን ከጎንደር ነጥቄ ሰርቄ፣ ቆቦን አውራጃ ከወሎ ነጥቄ ሰርቄ የትግራይ ሪፑብሊክ አላማይን አራምድበታለሁ ማለታቸው ነው። ባለፈው ሳምንት በደቡብ ህዝብ ላይ ተደረሰው ጥፋት ተጠያቂ ነን ብለው ለአውሮፓ ህብረት ሲናዘዙ የተጨፈጨፈውን የህዝብ ቤተሰብ ይቅርታ አለመጠየቃቸው እንደለመዱት የአውሮፓን ህብረት በጨፈጨፉት ህዝብ ስም የእርዳታ ገንዘብ ሊለምኑ እንጂ ድርጅታቸውን ሊያደልቡ እንጂ ለህዝቡ አዝነው አይደለም። የህዝቡን ልብ እንደ በላይ ሰብ የሚበሉበት እንጂ ለህዝቡ የሚያዝኑበት ልብ የላቸውም። ወያኔ የታሪክ ሌባ ስለሆነ በኢትዮጵያ ምድር ጀግና ይወለድባታል እንጂ ፈጽሞ አያድግባትም። በልጅነት ይቀጫል። ወያኔ በስልጣን ላይ እስካለ ድረስ የወጣት ጀግኖች ልጆቻችን የመስዋዕትነት ታሪክ፣ የአርበኞቻችን የነበላይ ዘለቀ ታሪክ፣ የመሆኖቻችን የናፍራት ወለየስ ታሪክ 100,000 ጊዜ ይደገማል እንጂ አያቋርጥም። ታሪክ በመስረቅ ታሪክ በመግደል ወያኔን የሚወዳደረው የለም። በቀደም ዕለት ጠቅላይ ሚኒስትራችን የነበሩት ታምራ ላይ ነኝ ታሪክ ሊሰርቁ ሊሽቀዳደሙ እውነተኛዎቹ የኢህአፓ ወራሾች እኛ ነን ብለው ነበር። የሰማይታቱ አጥንት ግን ይሄን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ዛሬ ደግሞ የኢትዮጵያ ታሪክ ከፍተኛ ገዳይ የሆኑት ጠቅላይ ሚኒስትራችን መለስ ዜናዊ በከስኩ ባሉበት አፋቸው የጀግኖች አባቶቻችንን ታሪክ ሊሰርቁ ታሪክ ሊያበክሱ እውነተኛዎቹ ያሉላ ልጆች እኛ ነን አሉ። የታሪካዊ ጀግኖች አባቶቻችን አጥንት ግን ይሄን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ታሪካችንን ከማሸማቀቅ የምታድኑት እናንተ ናችሁ። ማሸማቀቅ የወያኔ ሃይማኖት ነው። ሰሞኑን ከሪበልት እናንተ እንደምታውቁት በዩኒቨርሲቲውም በሸራተኑም ውጭ ሀገር በሚኖሩ ኢትዮጵያውያን ስብሰባ ላይም ጠቅላይ ሚኒስትራችን ከስነ ልቦና ሊበንደልያ ተቃዋሚ የፖለቲካ ድርጅቶችን ለመከፋፈል የስለላና የምልመላ ወጥመዶቻቸውን ኢንተር አፍሪካ በሚባለው የዲሞክራሲ መቃብር ቆፋሪ ቡድን አቀናጅነት ሲዘረጉ በውጭ ሀገር ያፈራችሁትን ሀብት እንደ ቪየትናሞችና እንደ ኮሪያኖች ደቡብ ኮሪያኖች ወደ ትውልድ አገራችሁ አምጥታችሁ በልማት ላይ አውሉት የሚለውን ወገኝነት ጠበቅ አድርገው ነበር። በከትኩ ቢሉም ገዢ ድርጅታቸው ጠመንጃውን እንደነከሰ የንግድ ዘርፉን በሞኖፖል እንደቀበጠ ዲሞክራሲን እንደገደለ ሀብታችሁን ብቻ ቀድሞም እንደለመዳችሁት ዛሬም አምጡና አስረክቡኝ ነው የሚሉት። እንደ ክረምት ደለል ሆዱ የማይመራ ችጋራም ሰው በክረምት ችጋራምን ሰው በክረምት አትቀልበው መስከረም እስኪ ጠባ ደለል ውስጥ ጨምረው ይላል ባላገር። ቪየትናሙያን እኮ ደቡብ ኮሪያውያንና አይሪሾች እኮ በውጭ አገር ያፈሩትን ሀብት ወደ ትውልድ አገራቸው አምጥተው ምድራቸውን በልማት በማልማት በትልቅ አራያነት የሚጠቀሱት እኮ ጠቅላይ ሚኒስትሮቻቸው አገሮቻቸውን ቆርጠው ቆራርጠው የሸጡ በዘረኝነት ፖሊሲ የሰከሩ የንግድ ዘርፉን በሞኖፖል ቀስድደው ሰርቀው ህዝቡን እያስራቡ ፓርቲያቸውን ብቻ የሚያደልቡ የበከቱ ሌቦች መንግስታት ሳይሆኑ በነጻ ዲሞክራሲ በአንድ ሰው አንድ ድምፅ ስርዓት የተመረጡ ህዝባዊ መንግስት ስለሆኑ ብቻ ነው። በነጻ ዲሞክራሲ የተመረጠ መንግስት እኮ በየትኛውም የዓለም ታሪክ ውስጥ የገዛ ህዝቡን በእርስና በረሃብ አለንጋ እያስገረፈ እያስጨፈጨፈ በስውር እቅድና በሰው ሰራሽ ዱላ ሆነ ብሎ አያስፈጀውም። ሊፈልግም አይችልም። ቢሞክርም በነጻ ዲሞክራሲ የመረጠው ህዝብ ወዲያው ዘንቆ ከስልጣን ያወርደዋል። ወያኔ ግን የዛሬ 12 ዓመት ገና ከበረሃ ሳይወጣ የዓለም ህብረተሰብ ለትግራይ ረሃብተኛ የላከለትን እህል ከትግራይ ረሃብተኛ ጉሮሮ በጠመንጃው ነጥቆ የበላ ህሊናው ዛሬም ከበረሃ ያልወጣ እንደ ክረምት ደለል ሆዱ ዘላለም የማይሞላ ችጋር ጠሪ ችጋር አምራች ድርጅት ነው።
ማንያውራ የነበረ ክፍል 11 ኢሃፓና ሀቀኛ ታሪኩ። ደግመን ደጋግመን ማንያውራ የነበረ ስንል ሀቅ ሞቶ ሳይቀበር የነበሩ ሞተው ሳይልቁ በሬ ወለደው አይከሰት ለማለት ነበር። ግን ለማድ ሆነና የራስን ጸያፍ ታሪክ መደበቁ አስፈልጊ ሆነና ውሸቴን ብተው ይበታትነኝ ያሉ ክፍሎች ዛሬም ሐሰትን ከመሰራጨት መታቀብ አቀሷቸዋል። በእስር ያሉ የደርግን ባለስልጣኖች ወንጀላውን አምነው ንሳ ከመግባት ፈንታ የፈጁትን ኢሃፓን እየወነጀሉ መቀጠሉን መርጠዋል። ለፍርድ ቤት እንዳናቀርብ ተከለከለን የሚሉት ሰነድ ለምሳሌ ኢሃፓን ባሰት የወነጀለ ለቀውሱም ተጠያቂ ሊያደርግ የሚጥር ነው። ኢሃፓ በከተማ የተካሄደውን ትግል በተመለከተ ከሁሉም በፊት የስተት ነበር ብሎ የሚያምንበትን ተቀብሎ ይፋ ያደረገ ሲሆን በደርግ አባሎችና በሌሎችም እየተደጋገመ ያለው በከተማ ቶክስን የጀመረው ኢሃፓ ነው የሚለው ግን ከመጀመሪያው ሐሰት ብሎ በመረጃ ሲያሳይ ቆይቷል። ኢሃፓ ገና አንዲትም ጥይት ሳይተኩስ ነበር ደርግ የአፈና ሰራዊቱን በየቦታው አሰማርቶ ሰላማዊ ትግሉን ለማፈን ህዝቡን መጨፍጨፉን የታያዘው። በኢማማ ላይ በስራጦች ላይ በቦንጋና ብቸና አርሶ አደሮች ላይ በኢትዮጵያ አየር መንገድ ሰራተኞች ላይ በብሔራዊ ቲያትር ሰራተኞች ላይ ወዘተ እርምጃ የወሰደና ያስቸኳይ ጊዜ አፋኝ አዋጅ አወጣ ደርግ ራሱ ነበር። የኢፋ ሽብር በመስከረም 1969 ዓመተ ምህረት ዝግጅት ተደርጎበት ከመታወጁ በፊት ነአሊ ሙሳና ጌታቸው ሺበሺ ስንቱን ኢትዮጵያዊ በአሰበተፈሪና ሌሎችን ቦታዎች እንደፈጁ ታሪክ መዝግቧል። የኢሃፓ አልሞት ባይ ተጋዳይ መከላከል የተከሰተው ከዚህ ሁሉ ሽብርና ጦርነት ከታወጀ በኋላ ነበር። የሰላሙ ህዝባዊ አመጽ እየጋመ በነበረበትና ድልንም እያገኘ ባለበት ኢሃፓ ቀድሞና ቸኩሎ ተኩስ አልጀመረም። እንዲያውም የሰላሙን ትግል ሂደት ጊዜ ለመስጠት ሰራዊቱን እንኳን በይፋ ሳያውጅ ቆይቷል። በሰላም ሊታገል መፈለጉንም በሀገሪቷ ሙሉ ባሰራጨው ፕሮግራም ይፋ አድርጓል። ጆሮ ያለው ይስማ ነውና ለሐሰት ወሬ ብቻ የተቃኙ ጆሮች እስካልበዙ ድረስ የሐሰት መደጋገም አላዋቂን ለጊዜው ቢያደናግርም በረጅሙ ግን መጋለጡ አይቀሬ ነው። በክስ ላይ ያሉ የደርግ አባሎች ኢሃፓ ተኩስ ከፈተብን ከሻቢያም ከሶማሊያም አብሮ ዘመተብን ብለው ቢቀላምዱም ወርቅ ልጆቹን ለሀገር ሲል የገበረው ሁሉ በሰራተኞች ቀን በሰላማዊ ሰልፍ ከሺ በላይ ወገኖቹ በግፍ ሲፈጁ የታዘበው ዜጋ ሁሉ ሐሰትና እውነቱን ለይቶ ያውቀዋል። ኢሃፓ የህዝብ እኩልነት ስላለ ሀገርን ሊገነጥል ፈለገ የሚሉት አቋሙን መረዳት ያቃታቸው ወይም ጭቁኖችን መደገፍ ኃጢአት የመሰላቸው መሆናቸውንም ደግመን ያቀረብነው ነው። ኢሃፓ እንኳን ዚያድ ባሬን ሊደግፍ ቀርቶ አባላቱና ደጋፊዎቹ በሶማሊያ እስር ቤት በሸለምቦ አምሃር እየተባሉ ስቃይን የተቀበሉ መሆናቸውን ብዙ ሰው ያውቃል። የደርጉ ቁንጮ በሰጠው ቃለ መጠይቅ ለምሳሌ ኢሃፓ ተኮሰብን ገደለን ወዘተ ብሎ ሲናገር ህዝብ አስታጥቁን አታስጨርሱን አለ ብሎ መዋሸቱን ይታወሳል። ልጆቹን ሊጨርስ ማለት ነው። በዚህ ረገድ ብዙ ማለት ይቻላል። ኢሃፓ ግን ተኩስን በመጀመር ሆነ በጠረ ኢትዮጵያ ኃይሎች ጋር በማበር በመቅጠም በመረጃ የሚታማ አይደለም። ወቅቱን በተመለከተ ደግሞ ሂስ መሳይ መርዛቸውን የሚረጩት ጥቂቶች አይደሉም። ኢሃፓ ወጣቱን አስጨረሰ ይላሉ። ድርጅቱ ላመነበት ታገለ እንጂ ማገዶ የመሆን ልክፍታል ነበረው። በደርግ እጅ ወድቆ መወገርና መሰቃየት ባዶ እጅን አራጅ ጦርን በሰላማዊም ሰልፍ መጋፈጥ ወዘተ ስቲል ሞክረው ተብሎ የሚገባበት ጨዋታ እንዳልነበረና እንዳይደለ የነበሩትና የተፈቃዩት ያውቁታል። ትግል ሲባል ደግሞ የሞቀይራት ግብዣና ፈንጠዝያ ሳይሆን ደም የሚፈስበትና የሚፈስለት ትንቅንቅ መሆኑን ዛሬም አስተማሪ መጠየቅ አሳፋሪ ነው። ኢሃፓ ራሱ ያመነበት ስህተት በከተማ መታገሉን ሳይሆን በአረመኔዎች ላይ በመከላከል መተኮሱን ሳይሆን የኃይል ሚዛን ሲቀየር በከተማው ትግል ከሚገባ በላይ መቀጠሉን ነው። ዛሬ ትጥቅ ትግል የእንስሳ ነው ለማለት የደፈሩትም ሆኑ ኢሃፓን በሽብር ክሰሱልን ብለው ነፍሰ ገዳዩን አገዛዝ የሚማጠኑትም ቢሆኑ በወቅቱ ጸረ ደርግ ሰላማዊ ትግል ያካሂዱ ቀርቶ በይፋም በምስጢርም የደርጉ አማካሪና ጋሻ ጃግሪ እንደነበሩ ደግሞ አልረሳንም። ኢሃፓ ገና ከጠዋቱ ከወያኔ ሊገንጠል ዓላማ ጋር ተጻሮ ታገለ እንጂ ስልጣን በቶሎ በሚል ከገንጣይ ኃይሎች ጋር አላበረም። የኤርትራ ችግር በሰላማዊ መንገድ ይፈታ አለ እንጂ ከሻቢያ ጋር ለማበር ኤርትራ የኢትዮጵያ ቅኝ ግዢ ናት ብሎ ባለ 300 ገጽ መጽሐፍ ጽፎ አላሰራጨም። ወያኔም በትግራይ በኢሃፓ ላይ ጦር ከፈተ እንጂ ኢሃፓ ችሎታና አቅሙ ያለውም ቢሆን በወያኔ ላይ የጦር አዋጅ አላሰማም። አቋሙን ግን ወያኔ ትግራይ ይገንጠል የሚለውን መቃወሙን ግን በይፋ አቀርቧል። ኢሃፓ የመጨረሻ ግቡ የትንፍጩ ዱቄቱን አምጪው አገርንም ሸጦ ለቤተ መንግስት መብቃት ቢል ኖሮ ደግሞ ችሎታ አልባ የወያኔ መንጋ ከደረሰበት መድረስ ባልተሳነውም ነበር። አዲሱ ትውልድ በእድሜና በጊዜ ተነሳ ትላንት የደርግ ሐሰት ዛሬ ደግሞ የመለስ አገዛዝ ቅጥፈት እየወረደበት ታሪክን በተሳሳተ መንገድ እንዳይረዳ መከላከል ቢያንስ የሰማዕታቶችን ደም ግድ የሚለው ተልእኮ ነው። ከቅርብ ጊዜ ወዲህ ደግሞ ነበርን እናውቃለን ወዘተ ይያሉ መጻፍ የሚጽፉ ብቅ ብቅ ይያሉ ናቸውና በየመጻፋቸው ያሰፈሩ ያሉት ሐሰት ማጋለጡ ለኛ የግድ ይሆናል። በካናዳ ሀገር የተሸለመ አንድ ጻፊ ነኝ ባይ ኢትዮጵያዊ ለምሳሌ ባህር ጅጅጋ የኢሃፓ አባል ሆነሃል ብሎ ሲነገርህ አለይ ካልክ እዚያው በጥይት ትገደል ነበር ሲል ሳያፍር በመጻፉ አስፈሯል። ነበርኩ ብሎ ከፊል ልብ ወለደ ደረሰውም ሻምበል ደግሞ የሌለ ሰነድ ፈጥሮ ሶማሊያ ኢትዮጵያን ስትወር ኢሃፓ በከተማ ለሚገኙትና ሻምበሉ ገዳይ ቡድኖች ለሚላቸው የሰጠው ትዕዛዝ ማንኛውም የመንግስት ድርጅት ማቃጠል በቀበሌ ተመራጮች ላይ ርምጃ ማፋጠንና በየጊዜው ቢያንስ አንድ ወይም ሁለት መምታት የሚል ነበር ሲል መረጃ አሳይ ባየለም ብሎ ዋሽቷል። ታሪክና ሀቅ ብሎ በጻፈው ውስጥ መንግስቱ ኃይለ ማርያምን ለመግደል በአዲስ አበባ ተሰብስበው የወሰኑ ብሎ ስም ዝርዝር ሲያቀርብ የመኢሶኑን አመራር አባል ሟች ደስታ ታደሰንም እንደ ኢሃፓ አድርጎ አቅርቦታል። ሌሎች ደግሞ ድርጅቱ ያልወሰደውን አቋም በኤርትራ ጥያቄ ላይ ወስዶ ነበር ወዘተ ይያሉ ከመጻፍ አልፈው የጻፉትን ለህዝብ ሲያቀርቡ መድረኩን ወደ ኢሃፓ ማውገዣ ለመለወጥ ሲጥሩም እንደነበር በቦታው የተገኙ ታዝበዋል። ይህ ሁሉ ጸረ ኢሃፓ ዘመቻና ርብርብ የሚካሄደው ደግሞ አገዛዙም ሆነ አጣፋሪዎቹ ድርጅቱ የለም ህልውናው አጣያቂ ነው በሚሉበት ወቅት መሆኑ የሚዘነጋ አይደለም። ትላንትም ሆነ ዛሬ ለተራሽመትና ጨቋኞች ለሚያንቁለጨልጩት ሳይሸነፍ የህዝብንና የሀገርን ጥቅም አስቀድሞ የታገለውና እየታገለ ያለው ኢሃፓ ከአመታት በፊት የትግል ታሪኩን ገምግሞ ስህተት ያለውን ተቀብሎ ግለሂሱን ለህዝብ ግልጽ ያደረገ ብቸኛ ድርጅት ነው። ሀገርን የሸጡ ከአረመኔዎች ጋር ሆኖ ብዙ ሺ ወርቅ ዘጋን እየጨፈጨፉ ሀገርን ያስገነጠሉና ዛሬም እየበደሉ ያሉት ሁሉ ህዝብን ይቅርታ በሚገባ ሲጠይቁ አልሰማንም። ይባስ ብለው በኢሃፓ ላይ መረባረብን መርጠዋል። ትላንትም ዛሬም ያገዛዙ የምስጢር አርበኛ ሆነው በህዝቡ እየቀለዱ በተገላቢጦሽ ኢሃፓን መወንጀል ይቀናቸዋል። ድርጅቱ ለህብረት ትግል ባለው አቅሙ ሲዋደቅ የህብረቱን ጥረት የሚያደናቅፉት እነሱ ሆነው ሳለ ጥፋታቸውን በኢሃፓ ላይ ያላክካሉ። ኢሃፓ ባይኖር መደበቂያቸው ምን ይሆን ነበር ያሰኛል። ኢሃፓ የዚህ ሰፊ ሐሰት ዘመቻ ተጠቂ የሆነው ለሀገርና ለህዝብ ጠላቶችና ለእበላባዮች አላመች ስላለ ነው። በአዳም ደግሞ በመጥፎ አይን ያዩት ለትዛዛቸው እንደ ወያኔ ተቀባይና አሸርጋጭ ባለመሆኑና የአገርን ጥቅም አሳልፎ ባለመስጠቱ ነው። ኢሃፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው ዴሞክራሲ ለጥቁኑ አለገደብ ማለቱና የባዳንን ቁጥጥር በመቃወሙ ነው። ኢሃፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይም ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ኢሃፓ ከነሻቢያ የተጋጨው ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን አቋማቸውን አልቀበል ስላላቸው ነው። ከሱዳን ከሊቢያ ከአሜሪካ ከእንግሊዝ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው አቋማቸው ሀገር ሲጎዳ ባየበት ጊዜ ነው። ማን ሆናችሁ የሚሉ ነበሩ ዛሬም ይኖራሉ። ኃይል ያላቸውን ለምን ተጋፈጣችሁ የሚሉ ነበሩ ዛሬም አሉ። ለነመለስ ሀገርን ክዶ መጠቀም ነው የሚሉ ነበሩ ዛሬም አሉ። ይህ ግን የኢሃፓ መስመርና እምነት አልነበረም። ዘሪና ስልታስፈላጊ ቢሆንም ሀገርን አጥፉልኝ ሲል እሺ ብሎ ክብሪት መለኮስ ዘዴ ወይም ብልጠት ሳይሆን ባንዳነት ነው። የሞሶሎኒ ኃይልና ወራሪ ጦር እየተዋጉ የተሰውት አርበኞች ለኛ አሪያ ሲሆኑ ባንዶች ደግሞ ለነመለስ ቅርብ ናቸው። ልዩነቱ እዚህ ላይ ነው። የማች መለስ መንጋ ለስልጣን ሲሮጥ በኢሃፓ ሬሳ ላይ መረማመዱ አለምክንያት አልነበረም። ኢሃፓ በሰላማዊ መንገድ ልታገል ዝግጁ ነኝ እያለ በሰበብ አስባቡ ያገደውና ህገወጥ ያለው አለምክንያት አልነበረም አይደለም። ኢሃፓን የቡድኑን ማንነትና አሰራር ጠንቅቆ ከማወቁ ሌላ በነጻ መድረክ የመለስን ቡድን እርቃኑን እንደሚያወጣው ቢያንስ በቡድኑ የታመነበት በመሆኑ ነው። ቡድኑ ለስልጣን ሲበቃና ገዢ ነኝ ሲል ኢሃፓ ህገወጥ ነኝ ሲል ተቃውሞታል። ወያኔ በወደደው ቦይ ሊፈሱ የተነሱትንና በደርግ ዘመን በለመደባቸው አድርባይነት ልጆቼ ያሉትንም አደብ እንግዛ ብሎ መክሯል። የመደራጀት መብትን ባይጻረርም በብሔረሰቡ መካከል ለዘለቀታው ጠቃሚነቱ ለነወያኔ ነው ብሎ አሳስቧል። የኤርትራንም ችግር ለመፍታት የተወሰደውን እርምጃ ጉዳትም ከመጀመሪያው ገልጦ ነበር። የኦሮሞን ህዝብ መብት የሚጠይቁትን እየደገፈ የዚህን ህዝብ ኢትዮጵያዊነት የሚክዱትንም ተቃውሟቸዋል። ከመለስ ዜናዊ ጋር ገጥመው ዛሬ ግን ለስደት የበቁትን ገና ከያኔው ስህተት እየፈጸማችሁ ነው ብሏቸው ነበር። ባዕዳኑ የመለስን አገዛዝ ስላወደሱ ቆሻሻውን ሌላ ስም መስጠት አይሆንልኝም ብሎም በአቋሙ ጸንቷል። የወያኔ ወዳጆች እነ ሱዳንም ኢያፓን ስደተኞችን ለወያኔ አሳልፈው ሰጥተዋል። ለእስር የበቁት የኢያፓ መሪዎችና አባላትም እነሆ እስከዛሬም ደብዛቸው ጠፍቷል። ዛሬ የአቋም ጽናት መቀለጃ የመሰላቸው ሲጮሁ ቢሰሙም ነፋስ በነፈሰና ጅብ በጮኸ ቁጥር ድርጅቱ ሸብረክ እያለ ቃል ኪዳኑን ከትቢያ የሚጥል አይደለም አልነበረም። ምርጥ መኮንኖች የህዝብን ትግል አደናቅፈው ስልጣን ሲጨብጡ ኢያፓ ለሹመት በመቋመጥ ላማክር ብሎ በመለመን አፋኙን ቡድን ዲሞክራሲያዊ ብሎ ህዝብን አልካደም። ስለዚህ አይነጋ መስሏቸው ታሪካቸውን ያበላሹት ዛሬ ኢያፓ በሞተ በተቀበረ ባይ ናቸው። መልካቸውን ቀይረውና ጭምብል አጥልቀው ተቋሚም ሀገር ወዳድም ነጻ አውጪም ነን እያሉ በዚህ ሽፋን በመጠቀምና መጠጊያም መሸሸጊያም በማግኘት ነጋጠባ በኢያፓ ላይ የሐሰት ዘመቻቸውን አጧጡፈዋል። ድርጅቱን በሆነ ባልሆነ ምክንያት የከዱና ከመክዳታቸው በፊት ጉዳት ያደረሱ ወይም ዛሬ ጸረ ህዝብ ከሆነው አገዛዝ ጋር ሆነው ህዝብን መበደሉን የተያዙት ሁሉ በኢያፓ ላይ መዝመታቸው ቀጣይ ክስተት ሆኗል። ኢያፓ ከቂም በቀል ይልቅ ይቅር ለእግዚአብሔር ይቅደም በሚለው አቋሙ መሰረት ህዝብን ይቅርታ የጠየቀና ከህዝብ ጎን የቆመ ሁሉ የትግል አካል ይሆናል ከማለት አልተቆጠበም። የጥፋት ጥፋት በወንጀልና በጥፋት መቀጠል ነውና ኢያፓ ዛሬም ቢሆን ለሰፊው ህዝብ መብትና ደህንነት የሚታገልና ዴሞክራሲ ሲልም ህብረተሰቡን በስፋት የሚጠቅም የሚያገለግል ዴሞክራሲ ማለቱ ስለሆነ ራሱን ሶሻል ዲሞክራት ያለም በመሆኑ የምርጦችን የበላይነት ስርዓት ሊያሰፍኑ ከሚጥሩ ጋር ሁሉ መሰረታዊ ቅራኔ አለው። ባህልና ቅርስ ይጠበቅ በሚለው የሚያምን ቢሆንም የወደቀን የጥቆና ስርዓት መልሰው ሊያሰፍኑ ከሚጥሩ ጋር በአንድ ጎራ አይሰለፍም። አንዱን ጨቋኝ አገዛዝ በሌላ ለመተካት ከሚፈልጉ ጋር አይሰምርም። በተደጋጋሚ በኢያፓ ላይ የሚሰነዘረው ሀገር አስገነጠለ ክስ በተመለከተ ደጋግመን ሐቁን ያሰፈንን ቢሆንም ዛሬም ይህንኑ የሐሰት ክስ የሚያሰሙ አልጠፉም። ኢያፓ ስልጣን የያዘ መንግስት ሆኖ ፌዴሬሽን አፍርሶ አርበኞችን አግልሎ ኋላ ቀር ስርዓትን አስፍኖ ወይም የሰላሙን መንገድ እምቢ ብሎ ወጣቶችን በአደባባይ አንቆ በትምክህት ህዝብን ፈጅቶ ወዘተ ለጠባቦች መንገድ ያመቻቸ አልነበረም። ኢያፓ ለህዝብ እኩልነትና መብት በመታገል ሀገርን በአንድነት ሊያቆይ ጣር እንጂ የጨቋኞችን ትምክህት ተጋርቶ ህዝብን በላይና የበታች ወይም ምርጥና የገዢ ብሎ በመፈረጅ ለክፍፍል ድልዳል አላበጀም። ወያኔ ልገንጠል ሲል ሌሎችን በዚሁ መስመር ካልሆነ መፍትሄ የለም ሲሉ ቀደም ሲል በሪዮቱ የተነሳ ይዞት የነበረውን አቋም በጊዜ በማስተካከል ለህዝብ አንድነት እንጂ ለመገንጠል እታገል ከማለቱ ሌላ የኤርትራ ጉዳይ ደግሞ በፌዴራላዊ ትስስር እንዲፈታም ጥሪ አቅርቦ በተጨባጭም ተንቀሳቅሶ ነበር። ያፓ ከጠባቡ ብሔርተኞች ጋር ተፋጦ ሲታገልና ጦር ሲዘምትበት የዛሬ የሀገር አንድነት አባወራንን ባዮች የት እንደነበሩ መጠየቅ አግባብ ያለው ይሆናል። ያፓ በረሰብ አቀፍ ሆኖ በመገኘቱ በጠባቦችም በትምክተኞችም ሲወገዝ እንደነበርም አንረሳው። ይህ እንግዲህ ሀቅን ነጋገር ከተባለ ግልጽ የሚሆን ነው። ያፓ በሻቢያ ተመሰረተ፣ የግንጠላን ሂደት ደገፈ ወዘተ ይያሉ ሐሰትን ሀቅ ብለው ሊቀጥሉ የማሉትን መመለስ ባንችል እንኳን ህሊና ያለውን ከሀቁ ማስተዋወቅ ግዴታችን ነው። ያፓን እየከሰሱ ግን ከገንጣይና አስገንጣዩን አገዛዝ ጋር አብረው የቆሙትን ደግሞ የሌባ አይነት ደረቅ ብለናቸው እናልፋለን። ያፓ የሀገርን አንድነት ከህዝብ መብትና አንድነት ጋር አጣምሮ የሚያይ በመሆኑ ድርጅቶችን ስለተቃወመ ህዝብን በጅምላ ጠላት ብሎ ከሚሰይሙ ጋር ተጋጭቷል፣ ዛሬም ይቃረናል። የአማራ ህዝብ ጨቋኝ ነው፣ ጠላታችን ነው ካሉት ጋርም ትላንትም ዛሬም ተጻራሪ ነው። በአንጻሩ ደግሞ ሻቢያን አንወድምና የኤርትራ ህዝብ ጠላታችን ነው ከሚሉና ኤርትራውያን አላግባብ ከኢትዮጵያ በወያኔ ሲባረሩ ከደገፉትም ጋር ልዩነቱ በይፋ ገልጧል። የመለስ ቡድን ጸረ ኢትዮጵያ ሆኗልና ቡድኑ ለትግራይ ቆም ያለው ይላልና ሰፊው የትግራይ ህዝብ ጠላታችን ነው ሊሉ የተነሱትን ሆነ የሚሉትን ደግሞ መሰረታዊ አቋማችንም ሆነ ስንታገል አቅፎን የነበረው ህዝብ ውለታና የሰማዕታቶቻችንም ደም አይፈቅድልንም ብለናቸዋል። በዚህ ሁሉ የምንለያቸው የተሳሳተ አቋማቸውን ከመቀየር ፈንታ ወይም በጥሞና ውይይት ከማድረግ ይልቅ በአሉባልታ ስርጭት ተሰማርተው ለመለስ አገዛዝ የቅጥፈት ወፍጮ እህል አቅራቢ ይሆናሉ። ከቅርብ ጊዜ ወዲህ በአገር ቤት እየታተሙ ያሉ አንዳንድ መጽሐፍት ጻፊዎች ኃላፊነት በጎደለው መንገድ ያልተባለን ተባለ፣ ያልተደረገን ተደረገ፣ ያልተጻፈን ተጻፈ ይያሉ በማንደፍሮ ሊከሰኝ መንፈስ የሚሰፍሩትን ሁሉ ለትዝብት የሚዳርግ ሆኗል። ስለ ኢህአፓ ለመጻፍ በድርጅቱ ገብቶ መውጣት ሳይሆን ድርጅቱን ጠንቅቆ ማወቅ ወይም ለማወቅ ምርምር ማካሄድን ይጠይቃል። ይህ ሳይሆን ግን አወቅኩ ነበርኩ ብሎ ያው እጅጅ ያለውን ቅጥፈት በኢህአፓ ላይ ማሽጎድጎድ የሚጠቅመው ለወያኔና ንሳን ለፈሩ ለጸረ ህዝቦች ብቻ ነው። ኢህአፓ ህያው የሆነ የህዝብ ቅርስና የታሪክ አምድ ነውና ያልነበረ አያውራ ያላየ አይመስክር እያለ በአስፈላጊው ጊዜና ሁኔታ ሁሉ ማን ያውራ የነበረ ማለቱ አይቀሬ ነው።
ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት እርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው፣ ወርቅ በመንገድ ይፈሳል፣ ዘይት ቤንዚን አወጣን የማይሉት ነገር የለም። 28 ዓመታት ይቺ ሀገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንበረከክ ዝግጁ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ተታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ኢህአፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጠ ያሳያል። የኢትዮጵያ ህዝብ 60% ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40% ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቀና የሚያስተዛዝብም ነው። ኢህአፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢህአፓ መርሃ ግብር ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢህአፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ በላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢህአፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመጥ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና ብጥብጣ ሰፍኖ እያለ ይህን በአስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር፣ በባዕድ አገር የሚኖሩትን ለመደለል ጉዞን፣ ሁሉን የፖለቲካ እስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጥለቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን፣ ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በየአጋጣሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ እስረኞች ዓለምንም ቅድመ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሐቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ መዋንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሊንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን በአስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የአገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን በህረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ተቀመይታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከሚመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ፣ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን፣ ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ መያዝን፣ አገርን ለባዕድ ገልቦ ማቅረቡን ማቆምን፣ የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጥጣፉ እንጂ ቀናና የተጠና ባለመሆኑ ጉዳት እያደረሰ ነው። ሁሉን አውቃለሁ ማለትና በጥሪ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈልጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሀቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ከአጠቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም መያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። ኢህአፓን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባል ኬር የሚላት አበባ ከጧት እስከ እኩለ ቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አን ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት የ15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙን ልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ያየነንና ከሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።